ይህ የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ግንቦት 12 2016 ዓ.ም ዝግጅታችን ጀመረ። በትግራይ ተፈናቃዮች መመለስ ዙሪያ መዘግየት እንደሚታይ ምክትል ፕሬዝዳንቱ አስታወቁ። ፍርድ ቤት በነ ሊቀ አላፍ ቀሲስ በላይ ዋስትና ላይ ውሳኔ ለመስጠት ለሳምንት ቀጠረ። እንዲሁም በኢትዮጵያ ያሉ ሴቶች ከፍተኛ በሚባል ደረጃ በቴክኖሎጂ የተደገፈ ጾታዊ ጥቃት ይደርስባቸዋል የሚል ጥናት ይፋ ተደርጓል። እነዚህ በምሽቱ መሰናዶች ከያዝናቸው ዘገባዎች መካከል ጥቂቶቹ ናቸው። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ በቅንብሩ አብሮን ይቆያል። ለዜናው እንግድ ወልዴ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን እንዲህ በሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናዎቹ ወደ እንግዱ።
በድጋሚ እንደምናመሻችሁ። በሰሜን ጎንደር ዓለም ዋጭ የፍልሰተኞች ጣቢያ አንድ ኤርትራዊ መገደሉ ተነገረ። በዓለም አቀፉ የወንጀል ችሎት ICC ዋና አቃቤ ሕግ በእስራኤልና ሐማስ መሪዎች ላይ የመያዣ ትዕዛዝ ማውጣት እንደሚሹ ማስታወቃቸው፣ የኬንያው ፕሬዚደንት ዊልያም ሩቶ አሜሪካንን ሊጎበኙ ነው፣ እንዲሁም የኢራኑ ፕሬዚደንት በሄሊኮፕተር አደጋ ሞቱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በሰሜን ጎንደር ዞን በዳባት ወረዳ በሚገኘው የዓለም ዋጭ የስደተኞች መጠለያ ጣቢያ ከትላንት በስቲያ ቅዳሜ አንድ ኤርትራዊ በታጣቂዎች መገደሉን ስደተኞች ተናገሩ። በታጣቂዎች ተገደለ የተባለው ስደተኛ ባለፈው ሳምንት ሐሙስ ግንቦት 8 ቀን 2016 ዓ.ም ከሌሊቱ 5:30 ከመጠለያ ጣቢያ ታግቶ መወሰዱንና ቅዳሜ ዕለት ደግሞ በጫካ ውስጥ ተገድሎ መገኘቱን ስደተኞቹ ለአሜሪካ ድምፅ ተናግረዋል። የመጠለያ ጣቢያ የሚገኝበት የዳባት ወረዳ የጭላ ቀበሌ አስተዳደር ደግሞ ግድያው መፈጸሙን አረጋግጦ ጉዳዩን ፖሊስ እየተከታተለው ነው ብለዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ ስደተኛ በሰጡት አስተያየት ግለሰቡ ታግቶ ከተወሰደ በኋላ ታጣቂዎቹ ማስለቀቂያ ገንዘብ በስልክ ይጠይቃሉ በሚል በመጠባበቅ ላይ ሳሉ መገደሉን መስማታቸውን ተናግረዋል። የዓለም ዋጭ መጠለያ ጣቢያ የሚገኝበት የጭላ ቀበሌ አስተዳዳሪ አቶ ምናለ ግብነህ የግለሰቡን መገደል ለአሜሪካ ድምፅ አረጋግጠው ጉዳዩን ፖሊስ እያጣራው እንደሚገኝ አመልክተዋል። የአካባቢው የጸጥታ ሁኔታ አስጊ በመሆኑ የሚመለከታቸው አካላት ትኩረት እንዲሰጡትና መንግሥት ጥበቃ እንዲያደርግላቸውም አስተያየት ሰጪዎች ለቪኦኤ ተናግረዋል። ስለ ጉዳዩ ከኢትዮጵያ ስደተኞችና ከስደት ተመላሾች አገልግሎት፣ ከሰሜን ጎንደር ዞን አስተዳደርና ከዞኑ የጸጥታ ጽሕፈት ቤት ምላሽ እና አስተያየት ለማግኘት ያደረግነው ጥረት አልተሳካም። በዓለም ዋጭ መጠለያ ጣቢያ አካባቢ ስላለው የጸጥታ ችግር ነዋሪዎች ከዚህ ቀደም ተደጋጋሚ አቤቱታ ሲያቀርቡ ቆይተዋል። ከአንድ ወር በፊት ከመጠለያ ጣቢያው ታጣቂዎች አንድ ኤርትራዊ ሕፃንን ሀግተው በመውሰድ 400,000 ብር የማስለቀቂያ ቤዛ እንደጠየቁና ከቀናት በኋላ ግን በ2,000 ብር ክፍያ እንደለቀቁት መዘገባችን ይታወሳል። ዘገባው የገብረ ሚካኤል ገብረ መድን ነው። ጠቅላይ ሚኒስትር አብይ አህመድ ዛሬ ሰኞ ግንቦት 12 ቀን 2016 ዓ.ም ለሶስት የመንግሥት የሥራ ኃላፊዎች ሹመት ሰጥተዋል። አይሻ መሐመድን በድጋሚ የመከላከያ ሚኒስትር አድርገው ሾመዋል። የጠቅላይ ሚኒስትር ጽሕፈት ቤት በይፋዊ የፌስቡክ ማኅበራዊ ትስስር ገጹ ላይ እንዳስታወቀው ጠቅላይ ሚኒስትሩ በዛሬው ሹመታቸው የመስኖና ቆላማ አካባቢ ሚኒስትር አይሻ መሐመድንና የመከላከያ ሚኒስትሩን ዶክተር አብርሃም በላይን ቦታ ቀያይረዋል። በዚህም መሠረት አይሻ መሐመድ በድጋሚ የመከላከያ ሚኒስትር ሆነው ተሽመዋል። ጠቅላይ ሚኒስትሩ ወደ ሥልጣን እንደመጡ ባዋቀሩት ካቢኔ ውስጥ ከአቶ ሞቱማ መቃሳ ቀጥሎ በኢትዮጵያ የመጀመሪያዊቱ ሴት መከላከያ ሚኒስትር አድርገው የሸሟቸው አይሻ መሐመድ ከወራት ቆይታ በኋላ ተነስተው ቀድሞ ይመሩት ወደ ነበረው የከተማ ልማትና ኮንስትራክሽን ሚኒስቴር ተመልሰው ነበር። በ2014 ዓ.ም በተካሄደው የካቢኔ ምስረታም አዲስ የተዋቀረውን የመስኖና ቆላማ አካባቢ ሚኒስትርን እንዲመሩና ተሽመው ስካሁን ሲሰሩበት ቆይተዋል። በተመሳሳይ ላለፉት 2 ዓመታት የመከላከያ ሚኒስትር ሆነው ሲሰሩ የነበሩት ዶክተር አብርሃም በላይ የመስኖና ቆላማ አካባቢ ሚኒስትር ሆነዋል። ጠቅላይ ሚኒስትር አብይ አህመድ የሁለቱን ሚኒስትሮች ቦታ ያቀያየሩበትን ምክንያት በተመለከተ በጽህፈት ቤታቸው አጭር ሹመት መግለጫ ላይ የተሰጠ ነገር የለም። በሌላ በኩል የኢትዮጵያ ዳያስፖራ አገልግሎት ዋና ዲሬክተር የነበሩት ዶክተር መሐመድ እድሪስ በዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ሚኒስትር ዴታ ሆነው መሸማቸውን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። ዘገባው የኬኔዲ አባተ ነው። በዓለም አቀፉ የወንጀል ችሎት ICC ዋና አቃቤ ሕግ በእስራኤልና ሐማስ መሪዎች ላይ የመያዣ ትእዛዝ ማውጣት እንደሚሹ ዛሬ ሰኞ አስታውቀዋል። የመያዣ ትእዛዙ የእስራኤልን ጠቅላይ ሚኒስትር ቤንጃሚን ነታንያሁንና የሐማሱን መሪ ራህያ ሲንዋርን እንደሚጨምርና ይህም በጋዛ ጦርነት ላይ ለፈጸሙት ድርጊት መሆኑ ተመልክቷል። አቃቤ ሕጉ ካሪም ካን በተጨማሪም በእስራኤሉ የመከላከያ ሚኒስትር ዮአፍ ጋላንት እንዲሁም በሐማስ መሪዎች መሐመድ ደይፍ እና ኢስማኤል አኒየህ ላይም የመያዣ ትእዛዝ ማውጣት እንደሚሹ አስታውቀዋል። ኔታንያሁና ጋላንት የጦር ወንጀልና በሰብአዊነት ላይ ወንጀል በመፈጸማቸው በወንጀል ተጠያቂ ይሆናሉ ሲሉ ካን ባወጡት መግለጫ አስታውቀዋል። የሐማስ መሪዎች በተመሳሳይ የጦር ወንጀልና በሰብአዊነት ላይ ወንጀል በመፈጸማቸው እንዲሁም ሰቆቃ፣ መድፈር፣ ጭካኔ የተሞላው አያያዝና እገታ በመፈጸም ተጠያቂ ይሆናሉ ብለዋል ዋና አቃቤ ሕጉ። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የኢራኑ ፕሬዚዳንት ኢብራሂም ራይሲ ትናንት እሁድ ኢራን ውስጥ በደረሰ የሄሊኮፕተር አደጋ ሕይወታቸው አልፏል። በአደጋው የአገሪቱን የውጭ ጉዳይ ሚኒስትር ሁሴን አሚራብን ጨምሮ ሌሎችም ባለሥልጣናት መሞታቸው ታውቋል። ሄሊኮፕተሩ ምስራቅ ኢራን ውስጥ አዘርባይጃን በተባለ አውራጃ እንደተከሰከሰ ሲታወቅ የአደጋው ምክንያት የአገሪቱ ብሔራዊ ቴሌቪዥን አልገለጸም። የ63 ዓመቱ ራይሲ በኢራን እስራኤል ላይ የተፈጸሙትን ከፍተኛ ጥቃቶችን እንደመሩ ይነገርላቸዋል። መንፈሳዊ መሪ አያቶላ አሊ ሐመኒ ዛሬ ሰኞ ምክትል ፕሬዚዳንት የነበሩትን ሞሐመድ ሞክበር ተጠባባቂ ፕሬዚዳንት አድርገው ሾመዋል። 5 የያዘን ቀንም አውጀዋል። በሄሊኮፕተሩ አደጋ የተረፈ ሰው እንደሌለ ኢራን በይፋ ማስታወቋን ተከትሎ ጎረቤት አገራትና ሌሎችም የኢራን ወዳጆች የያዘን መግለጫ መልእክት አስተላልፈዋል። የቻይናው ፕሬዚደንት ሺጂንፒንግ አገራቸው ጥሩ ወዳጅ ብለው የጠሩትን እንዳጣች ባስተላለፉት የያዘን መግለጫ አስታውቀዋል። ራይሲ በሥልጣን ዘመናቸው የኢራንን ጸጥታና መረጋጋት በመጠበቅ ከፍተኛ አስተዋጽኦ አድርገዋል ብለዋል ሺጂንፒንግ። የኬንያው ፕሬዚደንት ዊልያም ሩቶ በመጪው ሐሙስ በአሜሪካ ጉብኝት በማድረግ ከፕሬዚደንት ጆ ባይደን ጋር እንደሚገናኙ ታውቋል። በሄይቲ ያለው ቀውስና በሁለቱ አገራት መካከል ያለው የንግድ ግንኙነት የንግግራቸው ዋና አጀንዳ እንደሚሆን ይጠበቃል። በሩቶ ቢሮ ታሪካዊ በሚል የተገለጸው ጉብኝት በአንድ የኬንያ መሪ ሲደረግ ከ20 ዓመታት በኋላ ለመጀመሪያ ጊዜ ሲሆን፣ በአንድ አፍሪካዊ መሪ በአሜሪካ ኦፊሳላዊ ጉብኝት ሲደረግ ደግሞ ከእንደ አውሮፓን አቆጣጠር 2008 ወዲህ የመጀመሪያው መሆኑ ነው ተብሏል። በ2008 አሜሪካንን በይፋ የጎበኙት አፍሪካዊ መሪ የጋናው ፕሬዚደንት ጃን ኩፎር ነበሩ። ሩቶ ሐሙስ ከጆ ባይደን ጋር በሚኖራቸው ውይይት ሄይቲ የገጠማትን ቀውስ ለመታደግ የተባበሩት መንግስታት ድርጅት ሊያሰማራ ያቀደውን ከአገራት የተውጣጣ ኃይል ለመምራት ኬንያ ያሳየችውን ፈቃደኝነት በተመለከተ ትኩረት እንደሚያደርጉ ታውቋል። ኬንያ 1,000 የሚሆን የፖሊስ ኃይሏን እንደምታሰማራ ቃል የገባች ሲሆን አሜሪካና ሌሎች አገራት ግን የጦር ኃይላቸውን በሄይቲ ማሰማራት እንደማይሹ አስታውቀዋል። የመጀመሪያው ዙር የኬንያ ፖሊስ ኃይልም በወሮበሎች በመናጥ ላይ ባለችው የሄይቲ መዲና ፖርቶ ፕሪንስ በዚህ ሳምንት እንደሚደርስ ይጠበቃል። በመጨረሻም አዲሱ የታይዋን ፕሬዚዳንት ላይ ቺንግ ደ ቻይና ወታደራዊ ማስፈራሪያውን እንድታቆም ጠይቀዋል። በባለ ሲመት ሥነ ሥርዓታቸው ላይ ፕሬዚደንት ላይ ቺንግ ደ ባደረጉት ንግግር ቻይና ራስ ገዝ ደሴቷን ለመቀላቀል ያላት ፍላጎት የማይቆም በመሆኑ የአገሪቱ ዜጎች ለአፍታም እንዳይዘናጉ አሳስበዋል። ሰላምን በምንሻበት ወቅትም ቢሆን ብዥታ ሊኖረን አይገባም ብለዋል ላይ ቺንግ ደ። ቻይና ታይዋንን እንደ ግዛቷ የምትቆጥራት ሲሆን አስፈላጊ ከሆነም በኃይል ለመቀላቀል ትዝታለች። በአገሪቱ መዲና ታይፔ በሚገኘው ፕሬዚደንታዊ ሕንጻ ፊት ለፊት የተካሄደው ሥነ ሥርዓት በሺህ የሚቆጠሩ ሰዎች ተከታትለውታል። ዊሊያም በሚል የእንግሊዝ ስማቸው የሚታወቁት ላይ የሀገሪቱን የቀድሞ ፕሬዝደንት ስራ በማስቀጠል ከቻይና ጋር ያለውን ግንኙነት ለማረጋጋት እንዲሁም ዘመናዊ የጦር መሳሪያዎችን እንደ አሜሪካ ካሉ ሸሪክ ሀገራት በማስገባት የመከላከያ አቅማቸውን ይበልጥ ለማጠናከር አቅደዋል። ክብራትና ክብራን በዚሁ የምሽቱን ዜና አጠቃልላለሁ። ለቀሪ ዝግጅቶች ወደ ስመኝሽ ማራቸዋለሁ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ግንቦት 12 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁት ያላችሁት።
ሌሎች ደግሞ በጣም ደስ የሚሏቸው ሙዚቃ ሊሆን ይችላል። በተለያየ አይነት ሁኔታ የጥሞና ነገር ውስጥ በሚያልፉበት ጊዜ አይምሯቸውን ሊያጨናንቅ የነበረውን አሉታዊ ነገር ከማሰብ አይምሯቸውን ሰብሰብ እንዲያረጉና አዎንታዊ በሆነ ነገር ላይ እንዲያሳርፉ ያደርጋቸዋል።
ድንጋይ ዳቦ ነው ብሎ ሊያምን ይችላል። በበሽታው የተነሳ ለማ ድንጋይ ነው ዳቦ አይደለም ብሎ እሰጥ አገባ ውስጥ መግባት የበለጠ እንዲባባስ፣ ግለሰቡን ከእንዲወረውር እንዲማታ ሊያደርግ ይችላል።
በተከታታይ የሰማችኋቸው ዶክተር ተሾመ ሽብሬና ፕሮፌሰር ዮናስ እንዳለ ገዳ ይባላሉ። በሁለተኛው አጋማሽ መሰናዷችን ስለ አእምሮ ጤና በሚደረገው ውይይት በድጋሚ ተመልሰው ይመጣሉ። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያውም አብረውን ያመሻሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባ እንለፍ። ተፈናቃዮችን ወደ ቀያቸው ለመመለስ የትግራይ ክልል ጊዜያዊ አስተዳደር ሁሉንም ዝግጅቶች ማጠናቀቁን ያስታወቁት የክልሉ ምክትል ፕሬዝዳንት በፌዴራል የጸጥታ አካላት በኩል መከናወን የሚገባቸው ተግባራት ከጊዜ ሰሌዳው አኳያ መዘግየት እንደሚታይባቸው ገልጸዋል። ምክትል ፕሬዝዳንቱ ሌተናል ጀነራል ታደሰ ወረደ ትላንት እሁድ ለክልሉ ብዙሃን መገናኛ በሰጡት መግለጫ የፌዴራል የጸጥታ አካላት ከራያ አካባቢ ውጪ በሌሎች አካባቢዎች ህገወጥ ያሏቸው አስተዳደሮች ማፍረስና በመከላከያ ሰራዊት ውጪ ያሉ ኃይሎች ማስወጣት አለመጀመራቸውን ተናግረዋል። ይህም የተፈናቃዮች አመላለስ ሂደቱን እያዘገየው ነው ያሉት ሌተናል ጀነራሉ የፌዴራል የጸጥታ ኃይሎች እቅዱን ተግባራዊ ለማድረግ እንደሚሰሩ ያላቸውን እምነት ገልጸዋል። በጉዳዩ ላይ ከፌዴራል መንግስትና ከአማራ ክልል አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል በክልል ውስጥ የኮንትሮባንድ ንግድ እንዲሁም ህገወጥ የሰዎችና መሳሪያ ዝውውር እየታዩ እንደሚገኙ በመግለጫቸው ያነሱት ምክትል ፕሬዝዳንቱ መፍትሄ በማበጀት የጸጥታ ችግሮችን ለመፍታት በትኩረት ይሰራል ብለዋል። ሙልጌታ ጽብሃ ተጨማሪ አለው።
የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝደንት ሌተናንት ጀነራል ታደሰ ወረደ ትናንት እሁድ ለክልሉ መገናኛ ብዙሃን በሰጡት መግለጫ አስተዳደራቸው ተፈናቃዮችን ወደ ቀያቸው ለመመለስ በስነ ልቦና ጭምር የማዘጋጀት ስራን ቢያጠናቅቅም በሚመለሱባቸው አካባቢዎች በፌዴራል የጸጥታ አካላት ቅድመ መከናወን የሚገባቸው ተግባራት ገና አለመጀመራቸውን አመልክተዋል። ተፈናቃዮች የሚመለሱባቸው የትግራይና የአማራ ክልሎች አዋሳኝ አካባቢዎች በፕሪቶሪያው የሰላም ስምምነትና በፌዴራሉ መንግስት አከራካሪ እየተባሉ የሚጠሩ ሲሆን ምክትል ፕሬዚደንቱ ከራያ ወረዳዎች ውጭ በሌሎች አካባቢዎች ህገወጥ ያሏቸው አስተዳደሮች የማፍረስና ከጦርነቱ በኋላ በአካባቢዎቹ የታጠቁና የገቡ ታጣቂዎችን የመበተን ስራ አለመጀመሩ ሂደቱን እንዳዘገየው ገልጸዋል።
በአጠቃላይ ጸጥታን የማስከበር ስራ እና ተፈናቃዮችን ለመመለስ የሚያስችል ምቹ ሁኔታ መፍጠር ፌደራል ጸጥታ ኃይሎች ተልእኮ እና ስራ ነው። በእቅዱ መሰረት ፈናቃዮቹ ወደ ቦታቸው በተቀመጠላቸው ቅደም ተከተል መሰረት እንዲመለሱ ማድረግ ነው። የጸጥታ ሁኔታ ደግሞ መከላከያ ኃላፊነት ይወስዳል ማለት እና እስካሁን ድረስ በፌዴራል የጸጥታ አካላት በኩል የተጀመረ ስራ የለም። ተፈናቃይ ቦታው መመለስ ተመልሶም ለክረምት እርሻ መዘጋጀት ይችላል ነው ዋናው ነገር። በማንኛውም ምክንያት ይሄ የማይሆንበት ሁኔታ እንዲኖር አንፈልግም። ማዘግየት የሚፈልግ የሆነ ካለም ለማዘግየቱ ተባባሪ አንሆንም።
የፌዴራል የጸጥታ ኃይሎች እቅዱን በጊዜ ሰሌዳው መሰረት ተግባራዊ ለማድረግ እንደሚሰሩ እምነት እንዳላቸው ኔትናንት ጀነራሉ ገልጸዋል።
መጀመሪያው ሲፈናቀሉ ከነጥቃቸው የተፈናቀሉት ከነጥቃቸው ይመለሳሉ። ሊስታቸው የታወቀ ነው። አዲስ ተት ማስተታቅ ምናምን የሚባል ነገር አናደርገውም። ያስፈልገን ለሰላም መስራት ስላለብን ከስምነቱ የሆነ ኢንችም አንወጣም። እዛ ያሉት ተፍቃቸው የማይወርድ ነበር ታጣቂዎች፣ ከጦርነቱ በፊት የነበሩ ታጣቂዎችም በስም እናቃቸዋለን፣ በዝርዝርም እናቃቸዋለን። ከነሱ ውጭ ኋላ የተለያዩ ግዳጅ እንዲፈጽሙ በአማራ ብሔራዊ ክልላዊ መንግስት የታጠቁትም እናቃቸዋለን። እነዚህ ታጣቂዎች መከላከያ ትጥቃቸውን የማራገፍ ስራ መስራት ይኖርበታል። ከዚህ ውጭ እዛ የቆየ ታጣቂ እንደዚህ አይነት ቶክስ ምናምን ያጋጥመናል የሚል እምነት የለንም። የሚመለሰው ታጣቂም ታጣቂ ስለነበረ ወይም ሚሊሻ የነበረ ነው ወይም ደግሞ የራሱ ትጥቅ የነበረ ነው። ግዳጅ ይዞ አይደለም የሄደው፣ ራሱን የሚጠብቅበት መሳሪያ ነው።
በእቅዱ አተገባበር አስተዳደራቸው እገዛ እንደሚያደርግ የተናገሩት ምክትል ፕሬዚደንቱ፣ ሆኖም ተፈናቃዮች የዘንድሮን ክረምት በማቆያ ማዕከላት እንዲከርሙ እንደማይፈቅድ አሳስበዋል። በአንጻሩም ከአማራ ክልል ጋር ዳግም ግጭት ውስጥ መግባት እንደማይፈልግም አመልክተዋል።
እንቅፋትነት መኖር የለበትም። ከአማራ ብሔራዊ ክልላዊ መንግስትም ጋር ቢሆን ኦልሬዲ አንድ ያለፍ ነው ታሪክ አለ፣ በእኛ ዘመን ማለት ነው። አሁን ስልጣን ላይ ባሉት እኛም በህይወት ባለንበት ዘመንም በአማራና በትግራይ መካከል ያጋጠመ አንፎርችኔት የሆነን መጋጠም ያልነበረበት ችግር አጋጥሟል። ከኛ የሚጠበቀው እንግዲህ የእኛውን ችግርም እኛ ባለንበት መፈታት እንዲጀምር ነው። በምንም መንገድ የእኛውን ችግር የሚደግም ሁኔታ መፈጠር የለበትም። ይሄ በሁለቱ መንግስታትም በአማራ ሊቃንም በተለይ እዚህ ላይ ሁለተኛ ስህተት እንዳይፈጠር እንዳይደገም ጥረት ማድረግ ያለብን ይመስለኛል። በእኛ በኩል ሁሉም ነገር እናደርጋለን ይህን ለማሳካት።
የጊዜያዊ አስተዳደሩ ምክትል ፕሬዚደንት ሌተናንት ጀነራል ታደሰ ወረደ በትናንቱ መግለጫቸው በክልሉ ውስጥ አጋጥመዋል ያሏቸውን የኮንትሮባንድ ንግድ፣ ህገወጥ የሰዎችና የመሳሪያ ዝውውሮች ችግሮች አንስተዋል። ለእነዚህም ችግሮች መፍትሄ በማበጀት የጸጥታ እክሎችን ለመፍታት በትኩረት እንደሚሰራ ተናግረዋል።
በመሬትም በተተኳሾችና መሳሪያ ዝውውርም በሰው ዝውውርም ማዕድን ዙሪያ ያሉ የሚፈጸሙ ህግ ያልሆኑ ነገሮችም እና በኢንፍራስትራክቸር ላይም በእነዚህ ነገሮች ላይ የጸጥታ መደፈስ ጠንቅ በሆኑት ላይ እና የተለያዩ ወንጀሎች የሚያመነጩ ነገሮች ላይ ትልቅ ስራ እንሰራለን።
የፌዴራሉ መንግስት አከራካሪ እያለ ስለሚጠራቸው አካባቢዎች በምክትል ፕሬዚደንቱ ለተነሱ ሀሳቦች ከፌዴራል መንግስትና ከአማራ ክልል አመራሮች ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የሌተናል ጀነራል ታደሰ መግለጫ ለክልሉ መገናኛ ብዙሃን ብቻ የተሰጠ ነበር። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የአብይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። ሐሰተኛ ሰነድ በመጠቀም ከ6 ሚሊዮን ዶላር በላይ ለማዘዋወር በመሞከር ክስ የተመሰረተባቸው የነ ሊቀ አላፍ ቀሲስ በላይ መኮንን ባቀረቡት የዋስትና ጥያቄ ላይ ውሳኔ ለመስጠት ፍርድ ቤት የሳምንት ቀጠሮ ሰጥቷል። የነ ሊቀ አላፍ ቀሲስ በላይ ጠበቆችና አቃቤ ሕግ ዛሬ ሰኞ በዋስትና ጥያቄ ላይ ክርክር አድርገዋል። በዛሬው የችሎት ውሎ ክሱ በንባብ ከቀረበ በኋላ ሊቀ አላፍ ቀሲስ በላይና ሁለተኛ ተከሳሽ የክስ መቃወሚያ አቅርበዋል። ችሎቱ ለክስ መቃወሚያው የአቃቤ ሕግን ምላሽ ለመጠባበቅና በዋስትናው ክርክርም ላይ ለመወሰን ቀጠሮ ተሰጥቷል። ችሎቱን የተከታተለው ኬኔዲ አባተ ከቀሲስ በላይ ጠበቆች አንዱ የሆኑትን ገብሩ ማህተምን አስተያየት አካቶ ተከታዩን ዘገባ አዘጋጅቷል።
ሐሰተኛ ሰነድ በመጠቀም ከኢትዮጵያ ንግድ ባንክ የአፍሪካ ህብረት ቅርንጫፍ ከ6 ሚሊዮን ዶላር በላይ ለማውጣት ሙከራ በማድረግ ሊቀ አላፍ ቀሲስ በላይ መኮንን ጨምሮ በ5 ግለሰቦች ላይ ባለፈው ሳምንት አርብ የተመሰረተው ከባድ የማታለል ውስና ወንጀል ክስ ዛሬ ሰኞ ግንቦት 12 ቀን 2016 ዓ.ም በችሎት ተነቧል። ክሱ ከተነበበ በኋላ አንደኛ ተከሳሽ ሊቃላፍ ቀሲስ በላይ መኮንንና ሁለተኛውን ተከሳሽ ኢያሱ እንዳለን በተናጥል ወክለው የቀረቡ ጠበቆች የክስ መቃወሚያ አቅርበው የዋስትና ጥያቄ ማንስተዋል። ጠበቆቹ በዋስትና ክርክራቸው ክሱ ከሙስና ወንጀል አዋጁ ድንጋጌ ጋራ የማይጣጣም እንደሆነ በመጥቀስ መቃወሚያቸውን አቅርበዋል። የሊቃላፍ ቀሲስ በላይ መኮንን ጠበቆች ይህንን ሲያስረዱም አንቀጽ 32 ንዑስ አንቀጽ 1 ላይ የተደነገገውን ጠቅሰው ከባድ የማታለል ሙስና ወንጀል የሚባለው በመንግስት ወይም በህዝብ ድርጅት ሰራተኞች የተፈጸመ እንደሆነ እንጂ የሃይማኖት ድርጅት ሰራተኛን አያካትትም ብለዋል። ጠበቃና የህግ አማካሪ ገብሩ ማህተም ሰይፉ ከሊቃላፍ ቀሲስ በላይ ጠበቆች አንዱ ናቸው።
አቃቤ ህግ አቋም ምንድነው? ወንጀሉ የተፈጸመው በህዝብ አስተዳደር ወይም በህዝብ አገልግሎት ላይ ከሆነ በሚል እና የደረሰው ጉዳት ከፍተኛ ነው በሚል ነው። ምስክር ሁለትና 3 ተናጣምረ ከሰሰ። ይሄ አንቀጽ በባህሪው ምስክር ሁለትና 3 ከባድ የሚባለው ሙስና ወንጀል ነው። እሱ ደግሞ ከወዲሁ በህግ ዋስትና ማስፈቀድ ድንጋጌ ነው። ነገር ግን እኛ መከራከሪያም መቃወሚያ ምንድነው? አንደኛ ሁለቱ አንቀጾች ብቻቸው የሚቆሙ አይደሉም። ንዑስ አንቀጾቹ እነዚህ ድርጊቶች በማን ሲፈጸሙ ነው የሚለውን ንዑስ ቁጥር 1 አጣምነ ስናነበው ትርጉም ይሰጣል። በጋራ የምንነበው ናቸው። ስለዚህ ዋስትና ማስከለከል ኮንተንት ያለው ይዘት ያለው ክስ እንደሆነ ይዘቱን አይቶ የዋስትና መብት እንዲከበርላቸው ጥያቄያችን አቅርበናል።
ሊቃላፍ ቀሲስ በላይም እንዲሁ በርካታ የሀገርና የቤተሰብ ኃላፊነቶች እንዳሉባቸው ጉዳዩን በተመለከተ ለፖሊስ ያመለከቱትም እርሳቸው እንደሆኑ እንዲሁም ከአቃቤ ሕግ ጋራም ሊተባበሩ እንደሚችሉና ይህም ለፍትህ ሂደቱ እንደሚጠቅም በመጥቀስ ዋስትና እንዲፈቀድላቸው ጠይቀዋል። አቃቤ ሕግ በበኩሉ ማንኛውም ግለሰብ ከባድ የማታለል ወንጀል ከፈጸመ ዋስትና የሚያስከለክል ክስ እንደሚመሰረትበት ያስረዱልኛል ያላቸውን የአዋጁንና የወንጀል ሕጉን ድንጋጌዎች ጠቅሶ የዋስትና ጥያቄውን በመቃወም ተከራክሯል። የግራ ቀኙን ክርክር ያደመጠው ችሎቱ በዋስትናው ጉዳይ ላይ ውሳኔ ለመስጠት እንዲሁም በክስ መቃወሚያው ላይ የአቃቤ ሕግን ምላሽ ለመመልከት ለግንቦት 19 ቀን 2016 ዓ.ም ቀጥሯል። የሶስተኛ ተከሳሽ ጠበቆች ዛሬ በችሎት ቢቀርቡም ክሱ የደረሳቸው በዛሬው ዕለት በመሆኑ የክስ መቃወሚያና የዋስትና ጥያቄ ለማቅረብ ጊዜ እንዲሰጣቸው ጠይቀው በቀጣዩ ቀጠሮ እንዲያቀርቡ በተጨማሪም አራተኛና አምስተኛ ተከሳሾችን ፖሊስ ይዞ እንዲያቀርባቸው ችሎቱ ትዕዛዝ ሰጥቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ወደ ተከታዩ ዘገባ ስናልፍ ፕሬዝዳንት ጆ ባይደን እና የሪፐብሊካን ተፎካካሪያቸው ዶናልድ ትራምፕ በ2024 ፕሬዝዳንታዊ ውድድር በሁለት ክርክሮች ለመሳተፍ ተስማምተዋል። በክርክሩ ወቅት የሚኖረው ግንኙነታቸውን በተቻለ መጠን የሰለጠነ ለማድረግ ያለሙ ደንቦችም ወጥተዋል። ይሁን እንጂ በተለይ የሚኖራቸው ቀሪ ጊዜ ግምት ውስጥ በማስገባት ክርክሮቹ ገና ያልወሰኑ መራጮችን ሀሳብ ማስቀየር ይችላሉ ወይ የሚለው ጉዳይ ወደፊት የሚታይ ይሆናል። የአሜሪካ ድምጿ ቬሮኒካ ባልደራስ ኢግሊሲያስ ያደረሰችንን ዘገባ ደረጀ ደስታ ያቀርበዋል።
በክርክሩ መሳተፍ ወይም አለመሳተፍ የዲሞክራቲክ ፕሬዚደንት ጆ ባይደን ለአውሮፓ አቆጣጠር ግንቦት 15 ቀጥተኛ መልስ ሰጥተዋል።
Donald Trump lost two debates to me in 2020. Since then he hadn't shown up for debate. Now he's acting like he wants to debate me again. Well, make my day, pal.
ዶናልድ ትራምፕ እንደ አውሮፓውያን አቆጣጠር በ2020 ሁለት ክርክሮችን በኔ ተሸንፈዋል። ከዚያ ወዲያ ለመከራከር አልቀረቡም። አሁን ደርሰው ከኔ ጋር ድጋሚ መከራከር እንደሚፈልጉ እየተናገሩ ነው። እንዲያ ከሆነ ይምጡና ያስደስቱኝ።
አሁን ሁለት ቀኖች ተመርጠዋል። እንደ አውሮፓ አቆጣጠር ሰኔ 27 እና መስከረም 10 የሪፐብሊካን ፕሬዝዳንታዊ እጩ ዶናልድ ትራምፕ ባለፈው አርብ በሚኒሶታ በተካሄደው ምርጫ ቅስቀሳ ዝግጅት ላይ ስለ ጉዳዩ ያላቸውን አቋም አበክረው ገልጸዋል።
I just want to debate this guy, but you know, and I'm going to demand a drug test too, by the way. I am. No, I really am. I don't want him coming in like the State of the Union. He was high as a kite.
እኚህን ሰው መሞገት ነው የሚፈልገው። ታውቃላችሁ? በነገራችን ላይ የኃይል ሰጭ መድኃኒት ምርመራ እንዲደረግ ጠይቃለሁ። አድርጓለሁ። ሀገሪቱ ያለችበትን ወቅታዊ ሁኔታ አስመልክቶ ንግግር ባሰማበት ወቅት እንደነበረው በጣም ግለው እንዲመጡ አልፈልግም።
የትራምፕ ንግግር እውነት መሆኑን የሚደግፍ ማስረጃ የለም። የዲሞክራቲክ ሴኔተር ክሪስ ቫን ሆለን በዚህ ሳምንት በተሰኘው የእሁዱ የኤቢሲ ቴሌቪዥን ፕሮግራም ላይ ስለ ቀድሞው ፕሬዝደንት የክርክር ስልት ጥያቄ አንስተዋል።
He wants to create this sort of atmosphere of a circus-like entertainment. But the choice will be very clear. I mean, you've got Joe Biden. He's the guy who grew up in Scranton.
እሳቸው የድራማ አይነት አዝናኝ ድባብ መፍጠር ነው የሚፈልጉት። ነገር ግን ምርጫው በጣም ግልጽ ይሆናል። ማለቴ ጆ ባይደን አሉ። እሳቸው በስክራንቶን ፔንስልቫኒያ ውስጥ ያደጉ ሰው ናቸው። ለመካከለኛው መደብ ይታገላሉ። በስራና በጨዋነት ክብር ያምናሉ።
ቀድሞው የትራምፕ ምርጫ ዘመቻ አማካሪ ማርክ ሎተርም በኤቢሲ ቴሌቪዥን ቃለ መጠይቅ ያደረጉ ሲሆን የሁለቱን እጩዎች መድረክ ላይ መቅረብ አድንቀዋል።
This is going to be live recall and you know, Donald Trump gets up there 2 or 3 times a week and pontificates for 90 minutes.
ይህ እዚያው በቀጥታ የሚታወስ ይሆናል። ዶናልድ ትራምፕ በሳምንት 2 ወይም 3 ጊዜ ለ90 ደቂቃ ያህል ይሰብካሉ። ጆ ባይደን ብዙ ጊዜ ከበድ ያለ ቃለ መጠይቅ ያደርጉም። ይህ ለፕሬዝዳንት ባይደን ፈታኝ ይሆናል።
ክርክሮቹ የሚካሄዱት አዳራሽ ውስጥ ታዳሚዎች በሌሉበት ነው። በሲኤንኤን እና ኤቢሲ ላይ ክርክሮቹን የሚመሩት ጋዜጠኞች እጩዎቹ አንዳቸው አንዳቸውን ጣልቃ ገብተው ለማቋረጥ ከመከሩ ማይክሮፎኖቻቸውን መዝጋት ይችላሉ። በሮጀር ዊሊያምስ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ስፒክማን የክርክሩ ዓላማ መራጮች ከህዳር ፕሬዝዳንታዊ ምርጫ በፊት ሐሳባቸውን እንዲወስኑ መርዳት ነው ይላሉ።
Trump is particularly good at focusing on the negative aspects of his opponent, less interested in discussing the issues. My guess is that Biden will try to
Trump በተለይ በተቀናቃኛቸው አሉታዊ ገጽታዎች ላይ በማተኮር ጎበዝ ናቸው። በጉዳዮቹ ላይ ለመወያየት ብዙም ፍላጎት የላቸው። እንደኔ ግምት ባይደን በጉዳዮቹ ላይ ለማተኮር ይሞክራሉ። በኢኮኖሚያዊ ክንዋኔዎቻቸው ላይ ያተኩራሉ ብዬ እገምታለሁ። እንደጩ ለትራምፕ ባህሪያት ያን ያህል ትኩረት አይሰጡም።
በክርክሮቹ የመራጮቹን ሐሳብ ለማስቀየር ወቅቱ በጣም አስፈላጊ ነው ሲሉ የአሜሪካ ኢንተርፕራይዝ ተቋም ከፍተኛ ባልደረባ የሆኑት ጆን ፎርቴር ለቪኦኤ በስካይፕ ተናግረዋል።
When you get close to the election and many voters are paying attention, those debates got a lot of viewership and people watching to really see if there are undecideds who wanted to make up their mind at the last minute.
ምርጫው ሲቃረብ ብዙ መራጮች ትኩረት ይሰጣሉ። እነዚያ ክርክሮች በርካታ ተመልካቾች ያገኛሉ። ሰዎች በርግጥ ያልወሰኑ መሆኑን በማስተዋል በመጨረሻው ሰዓት መወሰን ይፈልጋሉ።
ሁለቱም እጩዎች የመራጮችን ይሁንታ ለማግኘት የሚያደርጉት ግፊት በዚህ ሳምንት ይቀጥላል። ትራምፕ ግንቦት 15 ደቡብ ብሮንክስን ይጎበኛሉ ተብሎ ይጠበቃል። ባይደን ግንቦት 13 ወደ ኒው ሃምፕሻየር ይጓዛሉ። ከዚያም ወደ ቦስተን ማሳቹሴት ያቀናሉ።
አሁንም ከአሜሪካ የምርጫ ዜና ሳንወጣ ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚካሄደው ፉክክር ተጠናክሮ የቀጠለ ሲሆን እጩዎቹ የተወሰኑ የህብረተሰብ ክፍሎችን ከተፎካካሪያቸው ለመውሰድ ጥረት እያደረጉ ነው። በታሪክ ሲታይ ተመሳሳይ የፖለቲካ ዓላማና ፍላጎት ያላቸውን ጥቁር መራጮች የያዘው ቡድን ድምጻቸውን ለዲሞክራት ፓርቲ የሚሰጡ ቢሆንም የአሜሪካ ድምጽ ዘጋቢ ካሮሊን ፔሪሲቲ ያደረሰችን ዘገባ ግን በዚህ አመቱ ምርጫ የባይደን ዘመቻ ሐሳብ እንደገባው ያመለክታል። ተከታዩ ዘገባ በዚህ ዙሪያ ያጠነጥናል።
Joe Biden is getting the job done for people just like me.
መራጮች በዚህ አመት በብዛት ከሚያወጡ ማስታወቂያዎች መካከል በቀለም ላይ ያነጣጠረው ይገኝበታል። 14 ሚሊዮን ዶላር ወጪ ተደረገበት የሚዲያ ጥቅል በግንቦት ወር ይፋ ተደርጎ የነበረ ሲሆን አሁን ደግሞ በታሪክ ጥቁር ተማሪዎችን በማብቃት የሚታወቁ ኮሌጆችንና ዩኒቨርሲቲዎችን ኢላማ ያደረገ 16 ቢሊዮን ዶላር ይፋ ተደርጓል። የባይደን አስተዳደር ከፍተኛ አማካሪ ስቲቭ ቤንጃሚን ውሳኔው ከዚህ በፊት ያልታየ መሆኑን ገልጸዋል።
Unprecedented, a record amount.
ከዚህ በፊት ታይቶ የማይታወቅ ነው። ከዚህ በፊት ያልተመዘገበ የገንዘብ መጠን ነው።
ያሳለፍነው አርብ የአፍሪካ አሜሪካውያን ታሪክ ሙዚየም የትምህርት ድል የተረጋገጠበትን የሲቪል መብቶች ድል 70ኛ ዓመት ባከበረበት ወቅት ፕሬዝዳንት ጆ ባይደን ባደረጉት ንግግር ስለ እኩልነት ተናግረዋል።
My predecessor and his extreme MAGA friends are now going after diversity, equity and inclusion all across America.
ከኔ ቀደም ብለው የነበሩት ፕሬዚደንትና ጽንፈኛ ጓደኞቻቸው በመላው አሜሪካ ብዝሃነትን፣ እኩልነትና አካታችነት ላይ ነው የተነሱት። ለሁሉም ሳይሆን ለአንዳንዶች ብቻ የሚሆን አገር ነው የሚፈልጉት።
እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ጥቁር መራጮች ባይደን የቀድሞውን ፕሬዚዳንት ዶናልድ ትራምፕ እንዲያሸንፉ በከፍተኛ ሁኔታ አግዘዋቸዋል። አሁንም ይደግፏቸዋል። በቅርብ ጊዜ የተደረጉ የዳሰሳ ጥናቶች ግን 20% የሚሆኑ ወጣት ጥቁር መራጮች ትራምፕን እንደሚመርጡ አሳይተዋል። ከነዚህ መካከል የካፌ ባለቤት የሆነችው ሻና ግሬይ ትገኝበታለች።
The Democratic Party has not only taken the black vote for granted, they have disrespected the black vote.
የዴሞክራቲክ ፓርቲ አባላት የጥቁር መራጮችን ድምጽ የሚያጡ አልመሰላቸውም ብቻ ሳይሆን ክብርም አልሰጡትም።
ትራምፕ በበኩላቸው በተለይ በሕግ አኳያ የገጠሟቸውን ችግሮች በተደጋጋሚ በመጥቀስ ከጥቁር መራጮች ጋር ለመገናኘትና ለመወያየት ጥረት እያደረጉ ነው።
And then I got indicted a second time and a third time and a fourth time and a lot of people said that's why the black people like
ለሁለተኛ ጊዜ ለሶስተኛ ጊዜና ለአራተኛ ጊዜ ተከስሻለሁ። እና ብዙ ሰዎች ጥቁሮች የሚወዱኝ ለዚህ እንደሆነ ይነግሩኛል። ምክንያቱም እነሱ በጣም ተጎድተዋል፣ አድሎም ተደርጎባቸዋል። ሁላችሁም ፖሊስ ያነሳኝን ፎቶግራፍ ተመልክታችሁታል። ማን የበለጠ እንደተረዳው ታውቃላችሁ? ጥቁሩ ህዝብ የማይታመን ነው።
የቀድሞ ፕሬዝዳንት እንደ ዩናይትድ ስቴትስ ሴናተርና የቀድሞ ፕሬዝዳንት ተፎካካሪ ነበሩት ቲም ስካት የመሳሰሉ የቀድሞ ተቀናቃኞቻቸውን ወደ ዘመቻ ቡድናቸው እንዲቀላቀሉ አድርገዋል።
We have a chance only to keep our money, not to raise our kids.
ገንዘባችንን ለራሳችን የማቆየት ብቻ ሳይሆን ልጆቻችንን የማሳደግ እድልም ይኖረናል።
የትራምፕ ዘመቻ ለአሜሪካ ድምጽ እንደተናገረው ጥቁርና ሂስፓኒክ መራጮች ልክ እንደ ሌሎች አሜሪካውያን በፕሬዝዳንት ትራምፕ ዘመን ከነበሩበትም እጅግ በጣም የከፋ ሁኔታ ውስጥ ይገኛሉ። እያንዳንዱ የዳሰሳ ጥናትም ይህንን እውነት ነው የሚያንጸባርቀው ብሏል። በሃዋርድ ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን የሆኑት ዳና ዊሊያምስ ግን በዚህ አይስማሙም።
I think that credible polls still have a polling problem when it comes to black voters. Knowing what questions to ask and where to go,
ተአማኒነት ያላቸው ጥናቶች ሳይቀሩ ጥቁር መራጮችን በሚመለከት የሚሰሯቸው ዳሰሳዎች ችግር አለባቸው። ጥናቱ የሚሰራበት ቦታና የሚጠይቁት ጥያቄዎች ትልቅ ልዩነት ያመጣል። ወደ ጥቁሮች ቤተክርስቲያን ወይም ዩኒቨርሲቲ ከሄድክ የተለየ ምላሽ ታገኛለህ።
በመጪው እሁድ ባይደን የሲቪል መብቶች ትግል መሪ የነበሩት ማርቲን ሉተር ኪንግ ጁኒየር ከተመረቁበት የአትላንታው ሞርሃውስ ኮሌጅ ተገኝተው ንግግር በማድረግ ዘመቻቸውን ይቀጥላሉ። ነገር ግን በዚህ ሳምንት የሚካሄዱት ዝግጅቶች ብቻ የጥቁሮችን ድምጽ መልሶ ለማግኘት በቂ ነው ወይ ለሚለው ጥያቄ ከስድስት ወራት ያነሰ ጊዜ የቀረው ምርጫ ምላሽ ይኖረዋል። በካሮሊን ፔሮሲቲ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን በቴክኖሎጂ አማካኝነት የሚፈጸሙ ጾታዊ ጥቃቶችን ይመለከታል። የኢትዮጵያ ሴቶች በቴክኖሎጂ አማካኝነት ጾታን መሰረት ያደረጉ ጥቃቶችና አድሎች እየተፈጸሙባቸው መሆኑንና በዚህም ምክንያት ዝምታን እንዲመርጡ እንዲያፍሩና እንዲፈሩ መደረጋቸውን ሴንተር ፎር ኢንፎርሜሽን የተሰኘ ተቋም ያካሄደው አንድ ጥናት አስታውቋል። ተቋሙ አክሎ በዚህ ምክንያት ሴቶች ኢንተርኔትን መጠቀም እስከማቆምና ማህበራዊ መስተጋብራቸውን እስከመገደብ መገደዳቸውን አመልክቷል። በኢንተርኔት ላይ የሚፈጸመውን ጾታን መሰረት ያደረገ ጥቃትና በሴቶች ላይ እያደረሰ ያለውን የስነ ልቦና ቀውስ አስመልክቶ የጥቃቱን ተጎጂዎችና የጥናቱን አጥኚዎች አነጋግሬያለሁ። ቀጥሎ ይቀርባል። ቤተልሔም አካለ ወርቅ በዋናነት ፌስቡክንና ቲክቶክን በመጠቀም በተለያዩ የማህበራዊ ትስስር መድረኮች ላይ ስለ ሴቶች መብት በመሟገት ትታወቃለች። የሴቶች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ተሳትፎ እንዲያድግ የሚካሄዱ የማህበራዊ ሚዲያ ዘመቻዎችንም ትመራለች። በመላሹ ግን ካጸያፊ የስድብ መልእክቶች አንስቶ እስከ ወሲባዊና አካላዊ ጥቃት ማስፈራሪያዎች በዚሁ በማህበራዊ ሚዲያዎች ላይ ይደርሷታል።
የተለያዩ የደፍርሻለው አስደፋብሻለው ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበትና ኢቨን ዶ ገምተ ነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲቹዌሽን ውስጥ እንገባለን ብለን አላሰብንም።
ከሱ አልፎ ቤተሰቦቿ ላይ የሚሰነዘሩ የጥቃት ማስፈራሪያዎች ደግሞ እጅግ በጣም ያስጨንቋታል።
ያው ታርጋ የፎቶ ካነሳ ተገቢ ነው ማለት ነው፣ ወይም አይቶኛል አግኝቶኛል ማለት ነው። ሰው ፊዚካል ነው። እኔ ኢቨንት ስራ ላይ ነው የምሰራው። ኢቨንት ላይ ደግሞ ሶሻል ሚዲያ ላይ ብቻ መሞጣሞጥ ምንድን ነው ሲዘ ወንድ ነሽ የሚሻ ምናምን ብለው ለሶስት ምናምን ያዋከቡኝ ጊዜም ነበረ። በዛሬ ሶስት ወር አራት ወር አካባቢ አይ ቲንክ ዲሴምበር ላይ ቤት መልቀቅ ነበረብኝ። ምክንያቱም ቲክቶክ ላይ እስከ ቤቴ ቁጥር ድረስ አድራሻዬን ፖስት አደረጉብኝ። ዛቻው እና ማስፈራሪያው ሪል ሆነ። ምክንያቱም የኖር የነበረው የጋራ መኖሪያ ቤት ኮንዶሚኒየም ውስጥ ነው። ያ ደግሞ ኬት ነው ጥንቃት ሊመጣ ትችለው በጣም ከባድ ነው። ኢንቴሽኔ ፖስት ሲያደርጉ መውጣት ነበረብኝ። ቤተሰቦች የሚዜ ደግሞ ወደ ሌላ ቤት ይጃለው ማለት ነው።
ቤተልሔም የዚህ አይነት የኢንተርኔት ላይ ጥቃት ብቸኛዋ ሰለባ አይደለችም። ሴንተር ፎር ኢንፎርሜሽን ሬዚሊየንስ የተሰኘ የሰብአዊ መብት ተሟጋች ተቋም በቅርቡ ይፋ ያደረገው ጥናት በኢትዮጵያ ያሉ ሴቶችና ልጃገረዶች በፌስቡክ፣ ቲክቶክ፣ ቴሌግራም እና ኤክስ አማካኝነት ከፍተኛ በሚባል ደረጃ ጾታዊ ጥቃቶች እንደሚደርስባቸው አስታውቋል። በጥናቱ ላይ የተሳተፉ አጥኚዎችም በኢንተርኔት አማካኝነት በሴቶች ላይ የሚደርስ ጾታዊ ጥቃት ኢትዮጵያ ውስጥ በከፍተኛ ሁኔታ ከመስፋፋቱ በተጨማሪ መደበኛ ልምድ የሚመስልበት ደረጃ ላይ ደርሷል ይላሉ። ከአጥኚዎቹ መካከል አንዷ የሆነችው የድርጅቱ ፕሮጀክት አስተባባሪ አዲያም ሰለሞን ከጥቃቶቹ መካከል የጥላቻ ንግግሮች፣ የበቀል ፖርኖግራፊና ትንኮሳዎች እንደሚገኙበት ታስረዳለች።
በቴክኖሎጂ ድጋፍ የሚደርሱ ጾታን መሰረት ያደረጉ ጥቃቶች ስንል ኢንተርኔትን፣ ማህበራዊ ሚዲያዎችን በመጠቀም የሚደርሱ ጥቃቶች ናቸው። እነዚህ በጥላቻ ንግግር መልክ ሊሆኑ ይችላሉ፣ በዛቻም ሊሆኑ ይችላሉ፣ በስድብም ሊሆኑ ይችላሉ። በሪሰርቹ ካየሹ አብዛኛው ሴቶች የሚደርሱባቸው የስድብ መልእክቶች፣ የዛቻዎች፣ የሪቨንጅ ፖርኖግራፊ የምንላቸው እንዴት ነው ሳይኮሎጂካል ትራማ ድረስ ሊያደርሳቸው የሚችሉ ጥቃቶች ናቸው።
በበይነ መረብ በተለይ ደግሞ በማህበራዊ ትስስር ድረገጾች ሴቶች ላይ የሚሰነዘሩ የጥላቻ ንግግሮች ወንዶች ከሚያጋጥሟቸው የተለዩ እንደሆኑና በብዛትም እንደሚበልጡ መቀመጫውን በእንግሊዝ ያደረገው መንግስታዊ ያልሆነ ተቋም የመራው ጥናት ያመለክታል። ለምሳሌ ቴሌግራም በተሰኘው የመልእክት መለዋወጫ መድረክ ላይ የሚታዩት የጥላቻ ንግግሮች በጾታ ንጽጽር ሲደረግባቸው 96.9% ሴቶች ላይ ያነጣጠሩ ሆነው እንደተገኙ ገልጿል።
ሴቶችና ወንዶች በኢንተርኔት ሆነ በማህበራዊ ሚዲያ የሚደርስባቸው ጥቃቶች ለየብቻ ናቸው። የሴቶች አስከፊ ደረጃ ደርሷል። በማህበራዊ ሚዲያ ከፍተኛውን የጥቃት ቁጥር ቢይዙትም ወንዶች ላይም ጥቃት ይደርሳል። ለውጡ ግን ሴቶች ላይ የሚደርሰው ጥቃት በአለባበሷ፣ በሴትነቷ፣ በውጫዊ ውበቷ ነው እንጂ ፖስት ባደረገችው ይዘት ወይ ባጋራችው ሀሳብ አይደለም። የወንዶች ግን በተቃራኒው የሚደርስባቸው የጥላቻ ንግግሮች ባጋሩት ሀሳብ፣ በፖለቲካ አቋማቸው ነው እንጂ በውጫዊ ውበታቸው ላይ የተመሰረተ ጥቃት አይደለም የሚደርስባቸው። ዋናው መከፋፈያ ፖይንቱ እዚህ ጋር ነው።
ጥናቱ በሶስት የኢትዮጵያ ቋንቋዎች ማለትም በአማርኛ፣ በአፋን ኦሮሞ እና በትግርኛ እንዲሁም በእንግሊዘኛ የተካሄደ ሲሆን በጥናቱ ቃለ መጠይቅ ከተደረገላቸው ሴቶች መካከል 78% በላይ የሚሆኑት በኢንተርኔት ላይ ጥቃት ከደረሰባቸው በኋላ የፍርሃት ወይም የጭንቀት ስሜት እንደደረሰባቸው ተናግረዋል። በዚህም ምክንያት በርካታ ሴቶች ከኢንተርኔት ላይም ሆነ ከኢንተርኔት ውጪ ከሚደረጉ ሕዝባዊ ግንኙነቶች በፍራቻ ምክንያት እየራቁ መሆናቸውን ጥናቱ ማመልከቱን አዲያም ታብራራለች።
ብዙ ተጽዕኖች አሉት። አንደኛ እንደዚህ ማህበራዊ ሚዲያ ላይ ወይ በይነ መረብ ላይ ገብታ ሀሳቧን እንዳታጋራ ዝምታን እንድትመርጥ ያደርጋታል። ይህ ማህበራዊ ሚዲያ ላይ ብቻ ሳይሆን ዝምታን ደግሞ የምትመርጠው ትክክለኛ ህይወቷ ላይም የሚንጸባረቅ ችግር ነው የሚሆነው። ትክክለኛ ህይወቷ ላይ በትክክለኛ ዓለም ላይም ዝምታን እናስመርጣታለን። የሴቶችን ተሳትፎ የመገደብ ኢምፓክት አለ። ሲቀጥልም የቤተሰብ ህይወት ሊረብሽ ይችላል፣ የግል ህይወት ሊረብሽ ይችላል፣ የስራ ህይወት ላይም ጫና ሊያሳድር ይችላል።
ሴታ ሴት ፓወር የተሰኘ ጾታን መሰረት ያደረገ ጭቆና ለማስወገድ የሚደረግ እንቅስቃሴ ተባባሪ መስራችና የኢትዮጵያ የሴቶች ሰብአዊ መብት ተሟጋቾች ጥምረት ምክትል ፕሬዝዳንት የሆነችው ቤተልሔምም የዚህ ፍርሃትና ስጋት ተጠቂ ናት። ለዚህ ስጋቷ የህግ ከለላ ለማግኘትም ወደ ፖሊስ ጣቢያ ሄዳ ለማመልከት ሞክራ ታውቃለች። ያገኘችው ምላሽ ግን ተስፋ አስቆራጭ ነበር።
መጀመሪያ የዛሬ 3 ዓመት አካባቢ የአሲድ ምናምን ትሬቶቹ በጣም ከፍተኛ ሲሆኑ ፖሊስ ጣቢያ ሄደን ነበረ እና ስክሪንሾቶችን ስናይ ስቀው ነው የመለሱ። ምን እናርገው ምናምን ሶሻል ሚዲያ ላይ ታዲያ ምን ትሰሪያለሽ? እንደዚህ እንዳልመጣ ከፈለግ ሶሻል ሚዲያ ሽንታይና ወደ ሌላ ነገር ቢጂ ምናምን ነው አይነት መልስ የሰጡን። ተስፋ እንደሌለው ገብቶን ተመልሰን ወደዛ ሄደን አናቀም።
አዲያም እንደምትለውም ጥቃቱን የከፋ የሚያደርገው ጥቃት አድራሾቹን በቀላሉ ማወቅ አለመቻሉ ነው።
ማን እንደፈጸማቸው ማወቅ አይቻልም። ስባለን ስም መገብተን መጠቀም እንችላለን። ኢትዮጵያ ሆኜ ሌላ ሀገር እንዳለ አድርጌ ማውጣት እችላለሁ። ለየት ያለ ነው በአይነቱ። ማን እንደሆነም ስለማይታወቅ ሶሻል ሚዲያ ፕላትፎርሞች የራሳቸው አካውንታቢሊቲ መካኒዝም መፍጠር አለባቸው።
ቤተልሔም ሴቶች መብታቸውን በአግባቡ እንዲረዱና ሲጣሱ ደግሞ የመጠየቅ ብቃት እንዲያዳብሩ ለምታደርገው ትግል የማህበራዊ ትስስር መድረኮችን ቁልፍ የመገናኛና የመወያያ መድረክ አድርጋ አሁንም ትጠቀምበታለች። ከሌሎች የጥቃቱ ተጎጂ ሴቶች ጋር በመሆንም እኩልነት ወይም ሞት የሚል የማህበራዊ ሚዲያ ዘመቻ ያካሂዳሉ። ለዚህ ምክንያቷ ደግሞ የእሷ መሸነፍ የሌሎች በሚሊየን የሚቆጠሩ ሴቶች መሸነፍ ስለሆነ ነው ትላለች።
ሬፈርቼ ጠጥ ካልኩ በዛውም ሽንፈትም ይሆናል። እኔም ላሰብኩት አላማ ጥግ እንዳይደርስ እንቅፋት ይሆናሉ፣ ለሙቭመንቴም እንቅፋት ይሆናሉ። ከሱ በላይ ግን በጣም ብዙ ሚሊዮን ሴቶች ኢንስፓየርድ ነው ድምጻቸውን እንዳይጠቀሙ እኔን በማኮላሸት ውስጥ እነሱ ይኮላሻሉ የሚል እምነት ስላለኝ ምንም ቢሆን አናቆምም።
በኮምፒውተር አማካኝነት የሚፈጸሙ ወንጀሎችን ለመከላከልና በማህበራዊ ሚዲያ የሚሰራጩ ሐሰተኛ መረጃዎችንና የጥላቻ ንግግሮችን ለመቆጣጠር የጸደቁ ህጎች ቢኖሩም ህጎቹ የውሱንነትና የተፈጻሚነት ችግር እንዳለባቸው ባለሙያዎቹ ይገልጻሉ። የህግ ማሻሻያ ጥናቱ ሴቶችንና ልጃገረዶችን ማህበራዊ ሚዲያን ጨምሮ በበይነ መረብ አማካኝነት ከሚደርስባቸው ጥቃት ለመጠበቅ መወሰድ አለባቸው ሲል በምክረ ሐሳቡ ካስቀመጣቸው እርምጃዎች መካከል አንዱ ሲሆን አዲያም ሌሎች የተጠቀሱ መፍትሄዎችን ታብራራለች።
ስልጠና መስጠት ያለባቸው ኦርጋናይዜሽኖች ካሉ ፖሊስ ጣቢያም ሊሆን ይችላል ለእነሱ መስጠት፣ ህግ ላይም ክፍተት ካለ እሷን ህግ ማሻሻያ ማቅረብ ሊሆን ይችላል። ከዛም ደግሞ የሴቶች የማህበራዊ ተሳትፎ ምን ያህል አስፈላጊ እንደሆነ፣ የሴት ልጅ ሚና ምን ያህል አስፈላጊ እንደሆነ አጉልቶ ማሳየት የሁላችንም ሁሉም ሰው ይመለከተዋል እና ይሄኛው ጉዳይ የሀገር ጉዳይ ነው፣ የሴቶች ብቻ ጉዳይ ስለሆነ ሁሉም የራሱን አስተዋጽኦ እንዲያደርግ ነው።
ቤተልሔምም በተቻላት መጠን ራሷን ከጥቃት ለመጠበቅ የዲጂታል ደህንነት ስልጠናዎችን ወስዳለች። ቀጣዩ አላማዋ ደግሞ ሌሎች ሴቶችም በበይነ መረብ ስለሚደርሱ ጾታን መሰረት ያደረጉ ጥቃቶችና የጥላቻ ንግግሮች የተሻለ ግንዛቤ እንዲኖራቸውና ራሳቸውን እንዴት መጠበቅ እንደሚችሉ ስልጠና በመስጠት ደህንነቱ የተጠበቀ ማህበረሰብ መፍጠር ነው። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ከአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን እንደቀጠለ ነው። ያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ተከታዩ ደግሞ የአፍሪካ ነክ ርዕሶች ይሆናል። ሱዳን ውስጥ ከባድ ቸነፈር መደቀኑን የተባበሩት መንግስታት ድርጅት ተቋማት እያስጠነቀቁ ባሉበት በአሁኑ ወቅት የድርጅቱ የሰብአዊ መብቶች ኮሚሽነር ቢሮ ዋና የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቮልከር ተርክ ግጭቱን ለማብረድ በዚህ ሳምንት ሁለቱን ተቀናቃኝ ጀነራሎች በስልክ አነጋግረዋል። በሌላ በኩል ደግሞ ጸረ ፍልሰተኛ ፖሊሲዋን በማጠናከር ላይ ያለችው ቱኒዚያ ያሉ ከሰሃራ በታች ያሉ የአፍሪካ ሀገሮች ውስጥ የተጓዙ ፍልሰተኞች ጉዟችንን ወደ አውሮፓ እንድንቀጥል ይፈቀድልን ሲሉ ጠይቀዋል። ተከታዩ ሳምንታዊ የአፍሪካ ነክ ርዕሶች መሰናዷችን እነዚህን ሁለት ጉዳዮች በዝርዝር ይመለከታል። ቆንጂት ታዬ ታቀርባለች።
የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ቃል አቀባይ ራቪና ራምዳሲና ባለፈው አርብ ጄኔቫ ላይ ለጋዜጠኞች የሚከተለውን ማብራሪያ ሰጥተው ነበር።
The UN High Commissioner for Human Rights, Volker Turk, is horrified by the escalating violence.
Darfur El-Fashir ላይ ያለው ብጥብጥ እየተባባሰ መሄዱ የተባበሩት መንግስታት ድርጅት ከፍተኛ ኮሚሽነር ቮልከር ቱርክን በጣም አስደንግጧቸዋል። የሱዳን የጦር ኃይሎችና ፈጥኖ ደራሽ ድጋፍ ሰጪ ኃይሎቹ ሁለቱም በየበኩላቸው ተባባሪዎቻቸው በሆኑ ታጣቂ ቡድኖች እየታገዙ የሚካሄደው ውጊያ በሲቪሉ ህዝብ ላይ ከባድ ጉዳት እያደረሰ ነው።
ምዕራብ ዳርፉር ውስጥ የሱዳን የጦር ኃይሎች የመጨረሻ ዋና ይዞታ የሆነችውን ኤልፋሽር ከተማን ለመቆጣጠር የሚካሄደው ውጊያ ባለፈው ሳምንት ተባብሶ ከቀጠለ ወዲህ ቢያንስ 58 ሲቪሎች መገደላቸውንና 213 ደግሞ መቁሰላቸውን የተባበሩት መንግስታት ድርጅት አስታውቋል።
More than 1.8 million residents and internally displaced.
ኤልፋሽር ውስጥ እየተካሄደ ባለው ውጊያ መውጫ ያጡት ከ1.8 ሚሊዮን በላይ ነዋሪዎችና የሀገር ውስጥ ተፈናቃዮች በከባድ ረሃብ አፋፍ ላይ ናቸው። ውጊያው ሲቪሎችን ለከባድ አደጋ እያጋለጠ ነው። በተለያዩ ማህበረሰቦች መካከል ያለው ግጭትም እንዲባባስ ያደርጋል። ያ ደግሞ እጅግ የከበደ ሰብአዊ ጉዳት ያስከትላል።
በሱዳን የጦር ኃይሎችና በፈጥኖ ደራሽ ድጋፍ ሰጪው ኃይሎች መካከል ባለፈው ዓመት ሚያዝያ አጋማሽ ላይ ውጊያው ከተቀሰቀሰ ወዲህ ከ15,500 የሚበልጥ ሰው መገደሉን እንዲሁም 33,000 የሚሆኑ ሰዎች መቁሰላቸውን የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ቢሮ ኦቻ አስታውቋል። በጦርነቱ ምክንያት ከየቀያቸው ተሰደው ለሀገር ውስጥ ተፈናቃይነት የተዳረጉት ደግሞ 6.8 ሚሊዮን ይደርሳሉ ተብሎ እንደሚገመት ኦቻ ያስታወቀ ሲሆን ከሀገሪቱ ህዝብ ገሚሱ ማለትም 25 ሚሊዮን ህዝብ ሰብአዊ ረድኤት ጠባቂ እንደሆነ ድርጅቱ አመልክቷል። ሁለተኛው የዛሬ የአፍሪካ ነክ ርዕሶች ዘገባ ደግሞ ከሰሃራ በታች ካሉ የአፍሪካ ሀገሮች ወደ ቱኒዚያ የተሰደዱ ፍልሰተኞችን ጉዳይ ይመለከታል። የቱኒዚያ መንግስት በሀገሩ ያለውን ፍልሰተኞችን የሚመለከተውን ቀውስ በተመለከተ የሚከተለው አያያዝ አስመልክቶ ውጥረቱ እየከረረ መጥቷል። ኤልአምራ በመትባል የቱኒዚያ የጠረፍ ከተማ ያሉ ፍልሰተኞች ወደ አውሮፓ እንድንሻገር ይፈቀድልን በማለት እየጠየቁ ናቸው። ከከተማዋ ዋና መንገዶች ራቅ ብሎ በሚገኙት የወይራ ዛፎች መካከል ከተለያዩ የአፍሪካ ሀገሮች የተሰደዱ ፍልሰተኞች በየቦታው መጠለያቸውን ቀላልሰው ተኮልኩለዋል። የነሱ አቋሙም አውሮፓ ገብቼ የተሻለ ኑሮ አገኛለሁ የሚል ህልም ሰንቀው አገራቸውን ጥለው የተሰደዱ ፍልሰተኞችን የመከራ ህይወት የሚያንጸባርቅ ነው። ከመካከላቸው ድካም የበረታባቸው የተጨነቁ ከማሊ የተሰደዱ ፍልሰተኞች አሉባቸው። ዴፋኦ አንዱ ማሊያዊ ፍልሰተኛ ነው።
ጄሲ ቲትራዋይ ፓ ያፓ ትራዋይ ያፓ ቦን ሩቲ ስከቲ ዋ ማንጄ ያ ላ ቪሻ ኢሲ ቱ ሴ ዲፊሲል ኢሲ ሴ ትሩ ሹ።
እዚህ ምንም ስራ የለም። ምግብ ማግኘትም ቀላል አይደለም። ሁሉም ነገር ችግር ነው። ውሃም ይሁን ሳሙና ገዝተን ልብሳችንን ማጠብ አንችልም። እኛ መሄድ ብቻ ነው የምንፈልገው። ይፍቀዱልን እንሄዳለን።
ከቦርኪና ፋሶ የተጓዘው ዚሌ ኢኖዛም ቱኒዚያ መቆየት እንደማይፈልግ ነው የሚናገረው።
ኮንዲማን ፓርዶን አለጋር ናሽናል የነከኑ ሌሴ ፓሴ
ብሔራዊ ዘቡ እንዲያሳልፈን እየጠየቅነን። አገሮቻችን ውስጥ ጦርነት እየተካሄደ ነው። የመጣ ነው በዚህ በኩል አቋርጠን የቤተሰባችን ህይወት ለማትረፍ ብቻ ነው። እዚህ ከመጣን ወዲህ አንድም ጥፋት አላጠፋንም። እኛ የምንጠይቀው እንድንሻገር እንዲፈቅዱልን ብቻ ነው።
የተሻለ ኑሮ ፍለጋ ወደ አውሮፓ ለማቋረጥ ላቀኑት ብዙ የአፍሪካ ፍልሰተኞች መዳረሻ የሆነችው ኤልአምራና አቅራቢያዋ የምትገኘው ጄቤንያን ያለው ሁኔታ ከሶሪያ፣ ከባንግላዴሽ እና ከተለያዩ የአፍሪካ ሀገሮች ለሚነሱ ፍልሰተኞች ቁልፍ መሻገሪያ የሆነችው ቱኒዚያ የተደቀኑባትን ውስብስብ ችግሮች ያንጸባርቃሉ። በሁለቱ የግብርና መንደሮች ያሉት ወደ 83,000 የሚጠጉ ቱኒዚያውያን ከተለያዩ የዓለም አካባቢዎች ከፈለሱ ስደተኞች ጋር ነው አብረው የሚኖሩት። የፍልሰተኞቹ ቁጥር እየጨመረ ሲሆን በከተሞቹ የተሰማሩት የህግ አስከባሪ ኃይሎችም ቁጥር እንዲሁ እየተበራከተ መጥቷል። ባለፈው ሳምንት መጨረሻ ጀቤንያና ከተማ ውስጥ በመቶዎች የሚቆጠሩ ቱኒዚያውያን ሰልፍ አድርገው የሀገራቸው መንግስት ፍልሰተኞችን እንዲያስወጣላቸው ጠይቀዋል። ከአውሮፓ ህብረት ጋር የፍልሰተኞቹን ፍሰት ለማስቆም ሜዲተራኒያን ባህር ላይ ጠንከር ያለ ቁጥጥር ልታደርግ፣ በምላሹም $1.1 ቢሊዮን እርዳታ ልታገኝ ስምምነት ላይ የደረሰችው ቱኒዚያ እየወሰደችው ያለው እርምጃ መዘዙ የተረፈው ለኛ ነው ብለው ነዋሪዎቹ ተቃውሞ አሰምተዋል። የቱኒዚያ ፕሬዝደንት ካይስ ሳኢድ ፍልሰተኞቹን ወደ ሀገራችን ሁከትና የወንጀል ድርጊት አምጥተውብናል በማለት አጥብቀው ይወነጅላሉ። በዚህ የአውሮፓ 2024 ዓመተ ምህረት በየብስና በባህር ቱኒዚያ ሊገቡ የሞከሩ ከ21,000 የሚበልጡ ፍልሰተኞችን አስቁመናል ሲል የቱኒዚያ የጠረፍ ጥበቃ ኃይል አስታውቋል። በዚህ ዓመት የመጀመሪያዎቹ 4 ወራት ውስጥ በትናንሽ ጀልባዎች ሆነው ወደ ኢጣሊያ ሊገቡ የቻሉት 8,000 እንደማይሞሉ ያስታወቀው የመንግስታቱ ድርጅት የስደተኞች ኮሚሽን አምና ከነበረው ጋር ሲነጻጸር በ3 እጥፍ ያነሰ መሆኑን አመልክቷል። ጀቤንያናና ኤልአምራ በተባሉት የቱኒዚያ ከተሞች አካባቢ የሚኖሩት ፍልሰተኞች ቁጥር 7,000 ይሆናል ተብሎ እንደሚገመት የዓለም አቀፍ ፍልሰተኞች ድርጅት IOM የቱኒዚያ ቢሮ ያስታወቀ ሲሆን ነዋሪዎቹ ግን ቁጥሩ ከተጠቀሰው በእጅጉ ሊበልጥ እንደሚችል ነው የሚናገሩት።
በተከታዩ ዘገባ ደግሞ አንድ የቬንዙዌላ አርቲስት የፕላስቲክ ቆሻሻን ወደ ጥበባዊ ውድ ሀብት እየለወጠው መሆኑን እንመለከታለን። አርቲስቱ የቅርብ ጊዜ ፕሮጀክቱ በፓናማ ውስጥ በምትገኝ ትንሽ ከተማ ውስጥ የ200 ሜትር እርዝመት ያለው ድንቅ ስራ ሲሆን ኦስካር ሰበርባን ያጠናቀረውን ዘገባ ሀብታሙ ስዩም ያቀርበዋል።
በያዝነው ዓመት መጀመሪያ ኦስካር ኦሊቫሬዝ ይህንን ፓናማ ውስጥ የሚገኘውን ከተንቆጠቆጡ የኪነ ጥበብ ሥራዎቹ መካከል አንዱን አጠናቋል። ጠጋ ብላችሁ ተመልከቱት። ሙሉ በሙሉ የተሠራው ከፕላስቲክ ጠርሙስ ክዳኖች ነው። በሺዎች የሚቆጠሩት ክዳኖቹ የተሰባሰቡት በመቶዎች በሚቆጠሩ በጎ ፈቃደኞች ነው። ሂደቱ ምን ያክል የፕላስቲክ ተረፈ ምርቶች በአካባቢው እንደነበሩ ያሳየ ሆኗል። ኦስካር ይህንን ይላል።
ብዙ ሰዎች መሰል የተጣሉ ቁሶች ስለመኖራቸው ለመጀመሪያ ጊዜ ያወቁት በግድግዳው የኪነ ጥበብ ስራ ሂደት ወቅት ካገዙኝ በኋላ ነው። ብዙዎቹ ተሳታፊዎች ፕላስቲክን በወትሮ ሁኔታ ዳግም እንደማይመለከቱ ተናግረዋል።
ኦሊቫሬዝ በላቲን አሜሪካ ከሰራቸው ግዙፍ ስራዎች መካከል ሁለተኛው ነው። ከሁሉም ግዙፉን ከ400 በላይ ክዳኖችን የፈጀውን ስራ የሰራው በተወለደባት ቬኔዙዌላ ነበረ። 200 ሜትር ለሚረዝመው የኪነ ጥበብ ስራ እንደ ስዕል ሰሌዳ ሆኖ ያገለግለው የግራንድ ሆቴል ናሳኒዮ የውጭ ግድግዳ ነው። ሆቴሉ በፓናማና ኮስታሪካ ድንበር ላይ የምትገኘው ዴቪድ ሲቲ ውስጥ ይገኛል። እያንዳንዱን የጠርሙስ ክዳን በመጠቀም ኦሊቫሬዝ ኪነጥበብንና መልእክትን በአንድ ላይ ይከውናል።
ብዙዎቹ ጽዳጅ አድርገው የቆጠሩትን ነገር ጥበባዊ እይታ መስጠት በእያንዳንዱ ነገር ላይ ያለኝን ምልከታ ቀይሮታል።
በዚህ ዓመት የካቲት ወር ላይ የዴቪድ ከተማ ነዋሪዎች የዚህ የጋራ ጥረት አባላት ሆኗል። በጎ ፈቃደኞቹ ሥራው ለተሻጋሪ ጥበብና መልሰው ጥቅም መዋል ተግባር የባለቤትነትና አድናቆት ስሜት እንደፈጠረባቸው ይናገራሉ። ቬሮኒካ ሊዝጋኖ ከበጎ ፈቃደኞቹ መካከል አንዷ ናት።
በሌሎች የኪነ ጥበብ ሰዎች ዘንድ ማየት ከለመድነው የተሻገረ ኪናዊ እይታ መንገድ አመላክቶናል።
እኔ ጠርሙስ ክዳኖች ፓናማ በየዓመቱ ከምትጥለው 200 ቶን የሚመዝን የፕላስቲክ ጽዳጅ አካል ናቸው። ለመልሶ ጥቅም የዋለው 5% ብቻ ነው። የአካባቢ ጥበቃ ባለሙያዎች የኦስካር ኦሊቫሬዝን ሥራ አድንቀው፣ ሥራው ግን ንቃተ ሕሊናን ብቻ ከማምጣት በዘለለ ችግሩን አይፈተውም ይላሉ። አሌዳ ስፓዳፎራ የአካባቢ ጥበቃ ባለሙያ ናቸው።
ችግሩን የምር የምንፈታው አይደለም። ምንጩን እያደረቅ ነው አይደለም። የፕላስቲክ ምርት በእጅጉ እየጨመረ ነው። በ2050 አሁን ካለንበት 3 እጥፍ የገዘፈ ችግር ይገጥመናል።
የተሻለው መፍትሄ ሙሉ በሙሉ የፕላስቲክ ምርትን ማስቆም ነው። ያ ግን በቅርብ ጊዜ የሚሳካ አይመስልም። እስከዚያው ግን ለውጥን ለመቀስቀስ ተስፋን የሰነቀው ኦስካር ኦሊቫሬዝ በአንዲት አፍታ አንዲት የጠርሙስ ክዳንን እያነሳ ቁሳቁሶችን በድጋሚ መጠቀሙን፣ ለድጋሚ ጥቅም መዋሉን ይቀጥላል።
ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፉትን ዝግጅቶቻችንን ነው እየተከታተላችሁት ያላችሁት። ተከታዩ ደግሞ ሳምንታዊ የስፖርት መሰናዷችን ነው። አሁንም ሀብታሙ ስዩም።
እንደምናመሻችሁ አድማጮቻችን፣ የስፖርት መሰናዷችን የሚጀምረው በአፍሪካ ኮንፌዴሬሽን ዋንጫ ዜና ነው። ዘማላይክ የአፍሪካ ኮንፌዴሬሽን ዋንጫን አሸንፏል። በአፍሪካ ሀገራት ውስጥ አሸናፊ የሆኑ የእግር ኳስ ቡድኖች የሚፋለሙበት የአፍሪካ ኮንፌዴሬሽን ዋንጫ በግብፁ ዘማላይክ ቡድን አሸናፊነት ተጠናቋል። ዘማላይክ የአፍሪካ ቡድኖች ቁንጮነቱን ያስመሰከረው የሞሮኮው ቤርካን ቡድንን በአጠቃላይ ውጤት 1-0 ከረታ በኋላ ነው። በመጨረሻ በተገናኙበት የካይሮ ውድድር ላይ ሁለቱ ቡድኖች የተለያዩት 2-2 በሆናቸው ውጤት ነበረ። በዘንድሮ ውድድር 41 የእግር ኳስ ማኅበራትን የወከሉ ቡድኖች ተፎካክረዋል። 60 ጨዋታዎች የተደረጉ ሲሆን 131 ጎሎችም ተቆጥረዋል። የአፍሪካ ኮንፌዴሬሽን ዋንጫ የዛሬ 20 ዓመት የተጀመረ ሲሆን ዘማላይክ የአሁኑ ድሉ የመጀመረው ነው። በውድድሩ ታሪክ ዋንጫውን በተደጋጋሚ ባነሱ ቡድኖች ቁጥር ሞሮኮ ትመራለች። 5 የሞሮኮ ቡድኖች ለዚህ ክብር በቅተዋል። የውድድሩን ዋንጫ ደጋግሞ ያነሳው የእግር ኳስ ቡድን ደግሞ ስፋክሰን የተሰኘው የቱኒዚያ ቡድን ነው፣ 3 ጊዜ አሸናፊ በመሆን። በዚህ ውድድር የሚሳተፉ ቡድኖች የሚመረጡት በሀገራቸው ውስጥ በሚካሄዱ የሊግ ውድድሮች ላይ ባሳዩት ውጤት መሠረት ነው። ዓለም አቀፉ የአትሌቲክስ ሐቀኝነት ኅብረት የተባለው ተቋም በኬንያዊው የረጅም ርቀት ተወዳዳሪ ሮጀርስ ኩሞይ ላይ የ6 ዓመት የውድድር እገዳ ቅጣት አስተላልፎበታል። ተቋሙ በአትሌቱ ስነ ሕይወታዊ ማኅደር ላይ መዛነፎችን በመመልከት ባደረገው ምርመራ አበረታሽ መድኃኒቶችን መጠቀሙን የሚያስጠረጥሩ 18 ክስተቶች መገኘታቸውን አስታውቀዋል። አብዛኞቹ ክስተቶች የተመዘገቡት ከሐምሌ 2016 እስከ መስከረም 2022 የጎርጎሳውያኑ ዘመን ከተከወኑ አበይት ውድድሮች በፊት እንደሆነ የገለጸው ተቋሙ አትሌቱ ሆን ብሎ የተቀነባበረና የረቀቀ የአበረታሽ መድኃኒት ዘመቻ ውስጥ እንደከረመ አክሏል። ጉዳዩን ለንባብ ያበቃው ሮይተርስ አትሌት ሮጀርስ ኮሞይንም ሆነ የኬንያ አትሌቲክስ ባለሥልጣናትን አግኝቶ መልሳቸውን ማካተት እንዳልቻለ ዘግበዋል። ኩሞይ የ10,000 ሜትር ተወዳዳሪ ሲሆን በ2018 የጎርጎሳውያኑ ዘመን የጋራ ብልጽግና ሀገራት ውድድር ላይ የነሐስ ሜዳሊያ አሸናፊ ነበረ። በ2019 የዓለም ቻምፒዮንሺፕ ላይ ደግሞ 4ኛ ደረጃን አግኝተዋል። በ800 ሜትር የሴቶች ውድድር የሁለት ጊዜ የኦሎምፒክ ወርቅ አሸናፊ ደቡብ አፍሪካዊቷ ካስተር ሰመንያ በሳምንቱ አጋማሽ በአውሮፓ የሰብአዊ መብቶች ፍርድ ቤት በመቅረብ የዓለም አቀፉን አትሌቲክስ ተቋም ለየት ያለ ስነ ጾታዊ እድገቶች የታየባቸው ሴቶች የቴስቶስትሮን መጠናቸውን በሕክምና ዝቅ እንዲያደርጉ የሚያዘውን ሕግ በመቃወም አቤቱታዋን ቀጥላለች። ፍርድ ቤቱ በሐምሌ 2023 ውሎ 7-3 በሆነ ድምፅ ቀድሞ ጉዳዩዋ በስዊዝ ፌዴራል ፍርድ ቤት የታየው ሰመንያ በቀደሙ ሂደቶች በቅጡ አልተሰማችም በሚል መወሰኑ ይታወሳል። ይሁንና በዓለም አቀፉ አትሌቲክስ ተቋም አይዞህ የሚባለው የስዊዝ ፍርድ ቤት የአውሮፓ የሰብአዊ መብቶች ፍርድ ቤት ላይላይ ሸንጎ የመጨረሻ ውሳኔ እንዲሰጠው ጠይቀዋል። ውሳኔው በሚቀጥሉት ወራት ውስጥ ይጠበቃል። ካስተር ሰመንያ ጉዳዩ የኔን ስራ የተመለከተ ብቻ አይደለም፣ እኔ ለራሳቸው መታገል ለማይችሉ ድምፅ ለመሆን ትክክለኛ ነው ብዬ ለማምነው ነገር የማደርገው ጥብቅና ነው ማለቷን ሮይተርስ ዘግበዋል። ሰመንያ ከተሳካላት የሩጫ ህይወቷን ለገታው ህግ አዲስ ተግዳሮት ይፈጥርበታል ተብሎ ይታመናል። በዓለም አቀፉ የአትሌቲክስ ህግ መሰረት ለየት ያለ ስነ ጾታዊ እድገትን የሚያሳዩ ሴት አትሌቶች በትንሹ ለስድስት ወራት የቴስቶስትሮን መጠናቸውን ከ2.5 ናኖሞል ፐር ሊትር በታች ማድረግ አለባቸው። ይህም የሆነው ደግሞ በሚወሰዱ መድኃኒቶች አለያም ቀዶ ህክምና ነው። ከ400 ሜትር እስከ ማይል ባሉ ርቀቶች የሚወዳደሩ አትሌቶች ደግሞ ይህንኑ መጠን ለ24 ወራት ማሳየት አለባቸው። የዓለም አቀፉ አትሌቲክስ ተቋም ህጉ አድሎ የማድረግ ሐሳብ እንደሌለው ሲሟገት ቆይተዋል። አድማጮቻችን፣ ለምሽቱ የያዝናቸው አጫጭር ስፖርታዊ ጉዳዮች እነዚህ ነበሩ። መልካም ምሽት።
የተከበራችሁ አድማጮችና ተመልካቾቻችን፣ እኛም ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ንጉሱ ታምሬ፣ ዋና አዘጋጅ ጽዮን ግርማና ዝግጅቶቹን ካሰናዱ መላው የአሜሪካ ድምፅ ባልች ጋር ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩኝ። አስተያየቶቻችሁን በፌስቡክ አት ቪኦኤ አምሃሪክ እንዲሁም በኤክስ ሃሽታግ ቪኦኤ አምሃሪክ ላይ ማድረሳችሁን እንድትቀጥሉ አሁንም በድጋሚ እንጠይቃለን። ነገ በሌሎች ዝግጅቶች እስከምንገናኝ ሰላም፣ በደህና እደሩ።
Thank you.